ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብራችሁ አመሻለሁ። Behind Sunrise ከንጋት ጀርባ መጻፍ የልጅነት ህልሟን ለማሳካት ወደ ስደት የወጣች ታዳጊዋን ወጣት ሳራን የህይወት መንገድ ይከተላል። ሳራ መንገድ በፈተና የተሞላ ነው። ፈተናዋ ከገጽ ገጽ የሚከተለውን አንባቢ ሳይቀር ለሐዘንና ለቁጭት መልሶ መላልሶ የሚዳርግ ነው። ደጋግማ ማንሰራራቷ በበኩሉ ሰው ልጆችን ብርቱ መንፈስ የሚያስታውስም ነው። መጻፉ ከዛሬ እንግዳችን ኤልሳቤት አደመ እውነተኛ የህይወት ታሪክ የተቀዳ ነው።
ሳራ ታዳጊ ወጣት ነች። ተመሳሳይ ህልም አለን እኔና ሳራ። እንደምታየው እኔም እንግዲህ ያለሁት የፊልም ኢንዱስትሪ ውስጥ ነው የሚሰራው። ሳራ እውነተኛ ታሪክ የተመሰረተ በራሴ ታሪክ ተመርኩዞ፣ ያው ሙሉ በሙሉ የራሴ ታሪክ ባይሆንም በራሴ ታሪክ ተመርኩዞ የተሰራ መጽሐፍ ነው።
ኤልሳቤት ደራሲ ብቻ አይደለችም፣ ተዋናይትም ናት። የተዋናያን መረጣ ባለሙያ፣ አስተባባሪና ተዛማጅ ሙያዎች ከስሟ ጋር ተያይዘው ይመጣሉ። በዛሬ ምሽት አጭር ቆይታችን በተያያዥ ጉዳዮች ላይ ሐሳቦቿን እንሰማለን። ጥዑም ሙዚቃዎችንም እናዳምጣለን። ዓለም አቀፋዊ ኪናዊ ወሬዎችም አልተረሱም። ከአቀናባሪያችን ኤልያስ አስማረ ጋር አብራችሁን ስለምታመሹ በቅድሚያ አመስግነናል። ጥያቄዎችን መምዘዝ እንጀምር። መጽሐፉ አንባቢያንን በብዙ የስሜት ውጣ ውረድ ውስጥ የሚጥል ነው። ለአንባቢያን ፈታኝ የሚሆኑ ትዕይንቶች ላንቺ ለጸሐፊዋ ደግሞ የበለጠ የሚከብድ ይመስለኛል። በዚህ ስሜት ውስጥ ዳግም ማለፍን ለምን ፈለግሽ? መጽሐፉን ለመጻፍ ዋነኛ ምክንያትሽ ምንድን ነው? የግል አእምሮ ረፍት ለማግኘት ነው ወይንስ ከአንቺም ተሻግሮ የብዙ ወጣቶችን ሕይወት ቢታደግልኝ በሚል ሐሳብ ነው የጻፍሽው?
በጣም ጥሩ ነጥብ ነው። ጥሩ ጥያቄ ነው ያነሳኸው። መጽሐፉን ለመጻፍ ምክንያት ያስፈልገኛል ብዬ አላስብም። በዚህ መንገድ ካለፉ፣ በዚህ ውጣ ውረድ ከተጓዙ ወጣቶች አንዷ ነኝ። ግን ይህን መጽሐፍ እኔ እዚህ ጥሩ ደረጃ ላይ ደርሻለሁ ምን አገባኝ ብዬ ትቼ አርፌ እንዳልቀመጥ እኔ ከሞትኩ ሰርዶ አይብቀል ሊሆንብኝ ሆነ። በጣም ብዙ እስካሁንም ድረስ መንገዱ ሊያቆም አልቻለም። ብዙ ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ ባሎቻችን፣ ዘመዶቻችን ይሆናሉ። አሁን ድረስ ይህ ጉዞ ሊያቆም አልቻለም፣ ሊታገድ አልቻለም። አሁንም የብዙ ወጣቶች ህይወት እየተቀጸፈ ነው። አሁንም ብዙ ሳራዎች አሉ መንገድ ላይ እየተሰቃዩ ያሉ። የአንድ ሳራን ህይወት ብቻ አይደለም እዚህ ጋር ማንሳት የፈለግኩት። በጣም ብዙ ሳራዎች አሉ በዚህ መንገድ ላይ እየተሰቃዩ ያሉ፣ በሷ ስቃይ ላይ እየተጓዙ ያሉት በጣም ብዙ እህትና ወንድሞቻችን አሉ። ሊቢያን ለምሳሌ እንውሰድ ልበል። እኔ በነበርኩበት ሰዓት ሊቢያ ወጠን ስራ መስራት እንችል ነበረ። በአሁኑ ሰዓት ግን ኬጅ ውስጥ ነው የሚገቡት። ቀጥታ ደላላ ተቀብሎ እስር ቤት፣ አንድ ቤት ውስጥ ናት ነው የሚያስቀምጣቸው። ቤተሰብ ገንዘብ ልኮ ካላስፈታቸው በቀር ካሉ እስር ቤት መውጣት አይችሉም። የእነሱን ነገር እየሰማሁ ዝም ብሎ መተኛት ለእኔ እረፍት ሊሰጠኝ አልቻለም። ምክንያቱም ያንን ስቃይን ተቋድሼ ተካፋይ ነበርኩኝ። እግዚአብሔር ረድቶኝ አሁን ያለሁበት ደረጃ ላይ ባልደርስ አሁን እነሱ ያሉበት ቦታ ላይ ነበር እኔ የምገኘው። ወይም ደግሞ መጽሐፉ ላይ አንድ ታሪክ አለኝ። እኔ መርከብ ከፍዬ ልወጣ ስል መርከቡ ሰመጠ። እዛ ከከፈሉት መርከብ ሰምጬ ሟቿ እኔ ነበርኩ፣ አንዷ ነበርኩ። እግዚአብሔር ለዚህ ስላበቀ ለምስክርነት ፈጣሪ ስላስቀመጠኝና የሌሎች እህቶቼን ወንድሞቼን ህይወት ለመታደግ እንጂ በእኔ በኩልማ ያለውበት ደረጃ ደርሻለሁ እግዚአብሔር ይመስገን ብዬ አርፌ መቀመጥ እችል ነበር። ግን የሌሎቹን ስቃይ ለመቀነስ፣ የሌሎቹን ስቃይ ለመታደግ ይህን ነገር ማስቆም እንደማልችል አውቃለሁ። ግን ቢያንስ ከመውጣታቸው በፊት ሁለት ጊዜ ቆሞ ማሰብ መቻል አለባቸው። ምን አይነት ፈተና ነው ፊት ለፊታችን ያለው? ቢመጣብንስ በምን አይነት መልኩ ነው ልንጋፈጠው እና እራሳችን ልናተርፍ የምንችለው የሚለውን ከሀገር ቤት ለወጡት፣ ላልወጡት ቀደም ብለው ቆመው እንዲያስቡ፣ ወጣው መንገድ ላይ ያሉት ደግሞ በምን አይነት መንገድ እራሳቸው መታገድ እንዳለባቸው ለማሳየት እና ብዙ ጊዜ በህይወታችን ተስፋ የምንቆርጥበት ነገር በቃ የኔ ህይወት አለቀ፣ ደቀቀ፣ ምንም አይነት ተስፋ የለኝም ለሚሉት ደግሞ ሌላ ብርሃን እንዳለ ለማሳየት ጭምር ነው።
ዋና ገጸ ባህሪ ሳራ ፈተናዎች እየተነባበሩባትም ተዋናይ ለመሆን ማለሟን አላቆመችም። 3 አህጉራትን የሚያቆራርጥ ስደት ውስጥ የገባችበት ምክንያትም ይሄ ነው። የዛሬዋ ኤልሳቤት የሳራን ውሳኔ ዞር ብላ ስታየው ህልሟን ማሳካት የምትችልበት የተሻለ አማራጭን ተመልክታ ይሆን?
የሆነ ኤልሳ ወይም ሳራ ብዬ ብጠራው ማለት ነው። በአሁኑ ሰዓት እኔ እውነት ለመናገር የልጅነትም ጉዳይ የልጅነትም ነገር ነው እንጂ ስንት ኢትዮጵያ ውስጥ አሪፍ አሪፍ የፊልም ትምህርት ቤቶች አሉ፣ የተውኔት ትምህርት ቤቶች አሉ እና እዛ ትምህርት ቤት ሄዶ መማር ራስን ማስተካከል ራስን ማሳደግ ይቻል ነበር። ግን ይሄንን ነገር ከማገናዘብ ጉድለት ነው። ይሄንን ነገር አስቀድመን ማገናዘብ አሁን ቀድም እንደተጠቀስኩት ነገሮቹን አስቀድመን ሁለቴ ቆሞ እንዲያስቡ በየታናግራለሁ። ሁለቴ ይሄንን ነገር አሁን ሰዓት ዞር ቢፋዩ ብዙ አማራጮች ነበሩ። በጣም ብዙ ነገሮች ማድረግ ይቻል ነበር። ቤተሰብ ጋር ተማክረ ብዙ ነገር መቀስ ትችላለ። ሳራ አሁን ለቤተሰቦቿ ብትነግራቸውና አይ ውሳኔዋን ብታሳውቃቸው ኖሮ ቤተሰቦቿ ጋር ብትመካከር ኖሮ እዛ ሁሉ ሪስክ አትገባም ነበር። እዛ ሁሉ ህይወት ወጥመድ ውስጥ አትወድቅም ነበር። የደላላ ወጥመድም አትሆንም ነበር። እንደዛ ውጣ ውረድ አትጋፈጥም ነበር።
መጽሐፉን አንብቤዋለሁ። ብዙ ወጣቶችም እንዲያነቡት የምመክረው አይነት መጽሐፍ ነው። ነገር ግን በእንግሊዝኛ ቋንቋ ነው የተጻፈው። ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚቀርብበት መንገድ አልታሰበም ወይ?
ጥሩ ጥያቄ ነው። አሁን መጽሐፉ በአማርኛ በቅርብ መጀመሪያ ፈን የፈጠረው በአማርኛ ስለሆነ በሌላ ቋንቋዎችም ይወጣሉ እንደ እግዚአብሔር ፈቃድ። ግን አሁን በአማርኛ ትርጉሙን ሰርቼ ጨርሼ ኢትዮጵያ ልኬው ኤዲት እየተደረገ ይገኛል። አሮኦቲ የተሰራ ነው ኢትዮጵያ ውስጥ እንደ እግዚአብሔር ፈቃድ በቅርብ ወራቶች ውስጥ በኢትዮጵያ ውስጥ በአማርኛ ከንጋት ጀርባ በቅርብ ጊዜ ውስጥ ለአንባቢያን እጅ ይደርሳል ብዬ አስባለሁ።
ከመጽሐፉ ወጣ እንበል። ተዋናይት ነሽ፣ የተዋናይ መረጣ ባለሙያ ሆነሽም ሰርተሻል። የዓለም የፊልም ማዕከል በሆነችው ሎስ አንጀለስ ውስጥ በእነዚህና በተያያዘ ዘርፎች ላይ እየተንቀሳቀሽ ትገኛለሽ። በእነዚህ ዘርፎች ዩናይትድ ስቴትስ ውስጥ ተሰማርቶ ለመስራት ምን ያክል ፈታኝ ነው? ለኢትዮጵያ ፊልም ሰሪዎችስ የሚተርፍ ምን ቁም ነገር ምን ልምድ አገኘሽበት እስካሁን ድረስ?
ጥያቄ በጣም ተዋናይት ለመሆን ፈተና አለው። አልጋ ባልጋ የሆነ ነገር የለም። ግን አንድ ነገር ማሰብ ያለብን ጥሩ ነገር ለማግኘት የምትከፍለው መስዋዕቶች አሉ። የምትቀውጣ ውረድ ያስፈልገዋል። ከባድ ስራ ያስፈልገዋል። ጥሩ መስራት አለብን። ለህልማችን ከለፋን ከጣርን ማንም ሰው የለፋበት መድረስ ይችላል። ምንም ነገር ማድረግ ይቻላል በዚህ ምድር ላይ። ዛሬ ገና ጅማሬ ላይ ነኝ። እኔ ገና መጀመሬ ነው። ግን ምንም ነገር ማድረግ ይቻላል። ብዙ ነገር መስራት ይቻላል። አዎ እዚህ ሀገር ፊልም ስኩል ውስጥ ልገባ ነው ወይ ፊልም ውስጥ ልገባ ነው ስትል የሚነሱ ተጓዳኝ እንትኖች አሉ። ሰውም ከጎንም የሚልህ ነገር ሊኖር ይችላል። ጥቁር ነህ፣ ቋንቋ አትችልም፣ አክሰንት አለህ፣ የሌላ ሀገር ዜጋ ነህ፣ እሱ ሁሉ ይመጣብሃል። የሉም ለማለት አይደለም፣ እነሱ እንዳሉ ሆነው ግን በትምህርት የተደገፈ እንደምታውቀው ኒውዮርክ ማካሪም ስኩል ነው ትምህርት ቤት ሄጄ የተማርኩት። በተዋናይነት ነው ዲግሪን የመጀመሪያ ዲግሪን ያዝኩት እና ማንም ሰው መሆን መድረስ ያለበት ቦታ ላይ መድረስ ይችላል። ትልቁ ውሳኔው ምን ያክል ኮሚትመንት ወይም ምን ያክል ህልማችን ለማሳካት እኛ ቁርጠኞች ነን ነው። ብዙ ፈተና አለው። ቀን እየሰራ ማታ እየተማርክ ወይም ማታ እየሰራ ቀን እየተማርክ ብዙ አዲሽን አድርገህ ብዙ ነው የምታገኘው። አይሆንም ተብለን የምትመለሰው። ያ ማለት ግን አይሳካም ማለት አይደለም። ማረግ ይቻላል። በዚህ ምድር ላይ ማድረግ የማይቻል ምንም ነገር የለም። እኔ በበኩሌ እያረኩት ያለሁት አንድ አስተዋጽኦ አለ። እንደምታውቀው በቅርብ ሀበሻ ፊልም አሶሲሽን የሚል መስርተን ሎስ አንጀለስ ውስጥ ከአራት ጓደኞቼ ጋር የአለብንን የፊልም ከሌሎች ሀገር ጋር ስታንዳርድ ጋር መወዳደር መቻል አለብን። የኢትዮጵያን የፊልም ኢንዱስትሪ በሆሊውድ ስታንዳርድ እንዴት ነው ማሳደግ የምንችለው ብዬ ከተወሰነ ዓመታት በፊት አስብበት ነበር። ይሄንን እና እንደምታውቀው ብትንትን ብለን እዚህ ሀገር የምንኖረው ብዙ እንትን የለም እና እንደ አጋጣሚ ሆኖ የዛሬ ዓመት ፓን አፍሪካ ፊልም ፌስቲቫል ካስ ያደረግኩበት ካስቲንግ ዳይሬክተር ሁኜ ወይም ፊልም አክተረሶች መራጭ ሁኜ የሰራሁበት ፊልም ፓን አፍሪካ ፊልም ፌስቲቫል ገብቶ ነበር እና ለዛ ሲሄድ የሆኑ አሁን አብረውኝ የሚሰሩትን የስራ ባልደረቦች እነሱን አገኘውኝ። ከእነሱ ጋር ተገናኘን እና ሀሳቤን ነገርኳቸው። እናንተን እዚህ ያላችሁ እኔ እዚህ እኖራለሁ፣ አንተዋወቅም፣ ግን አንድ አሶሲሽን ብንመሰርትና ትልቅ ነገር ለሀገራችን አሻራ ጥለንስ ብናልፍ። እነሱም ሀሳቤን በጣም ወደዱት። ከተመሰረተ አሁን ማርች 4 አንደኛ ዓመቱን ይይዛል የሀበሻ ፊልም አሶሲሽን። የአሶሲሽኑ ትልቁ ዓላማ በፊልም ኢንዱስትሪ ውስጥ ተሰማርተው የሚሰሩ የትም ዓለም ላይ ያሉ ሆርን አፍሪካ ወይም የቀንድ አፍሪካ በሙሉ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያ፣ ጅቡቲ እና ሆኖ አራት የቀንድ አፍሪካዎች እነሱ ተሰብስበው ያለ ነው። በአንድ ላይ የፊልም ኢንዱስትሪያችን እንዴት ማሳደግ አለብን? እንዴት ነው እኛስ አሁን ለምሳሌ እንውሰድ ሆሊውድ፣ አሜሪካ ሆሊውድ አለ፣ ህንዶች ባሊውድ ብለው አላቸው፣ ናይጄሪያዎችም እንደዛው። እኛስ እንዴት ነው የእኛን ሀገር የፊልም ኢንዱስትሪ መታደግ የምንችለው? እዚህ ሀገር ተምረን እውቀቱን ወስደናል ካልን እንዴት ነው ተሰባስበን መስራት መቻል ያለብን? ፊልም ውስጥ አንድ የፊልም ስራና ገበሬ አንድ ነው ብዬ አስባለሁ። አንድ ገበሬ ብቻውን ማረስ አይችልም። ሁለት በሬ ያስፈልጋል፣ ማረሻ ያስፈልጋል፣ ቀንበር ያስፈልጋል፣ ሞፈር ያስፈልጋል፣ ጎልጓይም ያስፈልጋል። የፊልምም ስራ እንደዛው ነው። ጸሐፊ ያስፈልጋል፣ ፕሮዲውሰር ያስፈልጋል፣ ዳይሬክተር ያስፈልጋል፣ ተዋናይ ያስፈልጋል። በጣም ብዙ አሉ፣ ሌሎችም ክሮች አሉ የሚያስፈልጉ። እና ከአንድ ላይ መስራትን በኢትዮጵያዊ ባህል ከአንድ ላይ መብላት ባህላችን ነው። ከአንድ ላይ መስራትስ ባህል አድርገን ይዘነው ይሄንን የፊልም ኢንዱስትሪ አሁን ጥሪ ለሁሉም ሰው ነው ጥሪ በዛውም እያቀረብኩ ያለው። ማንኛውም የፊልም ኢንዱስትሪ ውስጥ የፊልም ስራ ውስጥ የተሰማራ ሁሉ ሜምበር መሆን ይችላል፣ አባል መሆን ይችላል። ይህንን የፊልም ኢንዱስትሪ አሳድገን እንዴት ነው እኛ ስራዎቻችን እየሰራን ለኦስካር የምናቀርበው? እኛ በኢትዮጵያ ውስጥ በጣም ያልተነገረ በጣም ብዙ ታሪክ አለ። የታሪክ ባለሀብቶች ነን። ታሪካችን ግን አልተሰራም። ድግግሞች ስራን እየሰራን ያለ ነው። ስለዚህ እዚህም አሁን እኔ ለምሳሌ ወይ እኔ የኢትዮጵያ ፊልም አለ ደግሞ የኢትዮጵያ ፊልም ከምንል እውቀት ያለውም እውቀት የሌለውም ውጭ ላይ ቆመን ከጃጅ ከምናረግና ከምናንቋሽሽ አብረን ገብተን አብረን ሰርተን የፊልም ኢንዱስትሪያችንና ታሪክ ሰርተን ማለፍ እንችላለን ብለን አስበን የሀበሻ ፊልም አሶሲሽን መስርተናል። ሀበሻ ፊልም አሶሲሽን ብለው ፋሎ ማድረግ ብቻ፣ ኢንስታግራም አለን፣ ፌስቡክ አለን፣ ዌብሳይት አለን፣ ኢሜይል አለን። ማንኛውም ሰው ኢሜይል ቢያደርግልን ኢሜይሉን ለመመለስ ዝግጁዎች ነን።
አድማጮቻችን፣ ከደራሲና የፊልም ባለሙያ ኤልሳቤት አደመ ጋር የጀመርነውን ቆይታ እንመለስበታለን። ላፍታ አጫጭር ዓለም አቀፋዊ ኪናዊ ወሬዎችን እናቀብላለን። አሜሪካውያን የምስጋና ባላቸውን ባከበሩበት ሐሙስ ዕለት በኒውዮርክ ማናተን ለ95ኛ ዓመት ዕለቱን በማስመልከት ልዩ የጎዳና ትርኢት ቀርቧል። ሜሲስ ታንክስጊቪንግ ዴይ ፓሬድ በመባል የሚጠራው ትርኢት አምና በኮቪድ-19 ምክንያት ተሳታፊዎቹ በእጅጉ ቀንሰው ነበረ። ዘንድሮ ግን በብዙ ሺዎች የሚቆጠሩ የከተማዋ ነዋሪዎች በግዙፍ አሻንጉሊቶች፣ ፊኛዎችና የሕፃናት ገጸ ባህሪያት ባጌጠው ትርኢት ላይ ተሳትፈዋል። ትርኢቱን 50 ሚሊዮን ሰዎች በቴሌቪዥን መስኮት ተከታትለውታል። የፈረንሳዩ የፋሽን መጽሔት ኤል ከእንስሳት ጸጉር የሚሰሩ አልባሳትና ሌሎች ምርቶችን በገጾቹ ላይ እንዳይወጡ ማገዱ ተሰምቷል። መጽሔቱ ይህን እርምጃ የወሰደው ስለ እንስሳት ደህንነት ግንዛቤ ለመፍጠርና ዘላቂነት ያላቸው ፈጠራዎች የታከሉባቸው የፋሽን አማራጮችን ለማበረታታት እንደሆነ አስታውቋል። በመጽሔቱ ስም የሚወጡ 45 ዓለም አቀፍ የመጽሔቱ ዘርፎች በሙሉ በገጾቻቸውና በማህበራዊ መገናኛ አውታሮቻቸው ላይ ከእንስሳት ጸጉር የሚሰሩ ምርቶችን ላለማውጣት ተስማምተዋል። በእንግሊዝኛ ቋንቋ የተጻፉ መጽሐፍትን አወዳድሮ የሚሸልመው ከፍተኛ ክብር የሚሰጠው ቡከር ፕራይዝ የዘንድሮ አሸናፊ ደቡብ አፍሪካዊ ደራሲ ደመን ጋልገት ሆኗል። ደመን ከደራሲነቱ በተጨማሪ ጸሐፊ ተውኔት ሲሆን ዘንድሮ ለሽልማት ያበቃው ስራው ዘ ፕሮሚስ የተሰኘ ልብ ወለድ መጽሐፍ ነው። ለአንድ ጥቁር ሰራተኛው አድርገዋለሁ ያለውን ቃል ያልጠበቀ ነጭ ደቡብ አፍሪካዊ ታሪክን ይተርካል መጽሐፉ። ደመን ጋልገት ለአሁኑ ድል ከመብቃቱ በፊት ለሶስት ጊዜ ያክል ለዚህ ሽልማት እጩ ሆኗል። አንጋፋና ወጣት ኢትዮጵያውያን አዳዲስ የሙዚቃ ስራዎቻቸውን ለሕዝብ ማድረሳቸውን ቀጥለዋል። ወደ ጀመርነው መሰናዶ ከመመለሳችን በፊት አሸናፊ ለገሰ በአይናችን የተሰኘውን አዲስ ሙዚቃውን በጥቂቱ ያሰማናል። I'm not going to be able to do that. ጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። የምሽት እንግዳችን ድራሲና የፊልም ባለሙያ ኤልሳቤት አደመና። ኤልሳቤት በማህበራዊ ሚዲያዎች ላይ አጫጭር የፊልም ስራዎችሽን ለማየት ሞክሬ ነበር። በቀደመው ጊዜ እንግዲህ ፊልሞችን ለመስራት የሚፈልጉ ሰዎች ከሚያቀርቧቸው ችግሮች መካከል አንዱ ትልቅ የገንዘብ ፍጆታ የሚፈልግና በትልልቅ ስቱዲዮዎች መደገፍ የሚፈልግም ዘርፍ ስለሆነ ያንን ለማከናወን ይከብደናል የሚል ነበር። የማህበራዊ ሚዲያዎች መነሳት ወይም መጀመር አጫጭር ፊልሞችን ለመስራት ወይም በአጠቃላይ ፊልሞችን ቀለል ባለ መንገድ ለመስራት ምን ያክል እየጠቀመ ነው? ኢትዮጵያንስ እንዴት አድርገው አዲሱን የዘመን ትሩፋት መጠቀም ይችላሉ?
አዎ፣ አሁን ለምሳሌ አንድ ምሳሌ ብንወስድ የኔ ፓይለቷን አይታታል ለ11 ደቂቃ ናት። በዶሜስቲክ አቢዩዝ የተነሳ ነው እና ትምህርት አዘል ነው። ፓን አፍሪካ ፊልም ፌስቲቫል እጩ ሆና ቀርባ ነበር። እንግዲህ 11 ደቂቃ ነው። ተከታታይ ዌብ ሲሪስ ይባላል። እዚህ ሀገር ከ5 ደቂቃ እስከ 10-15 ደቂቃ ባሉት ውስጥ መስራት እየሰራ ላይክ ሶሻል ሚዲያ ላይ መለጠፍ ይቻላል። ትልቁ ነገር ምን ያክል ሰውን እናስተምርበታለን ነው። ገንዘብ ምን ያክል እንሰራበታለን ብለን እንሰራ ከሆነ ለገንዘብ አይሆንም። ታሎ ገንዘብ የሚያመጣ ስራ አይደለም። ግን ሞያው ኖሮን፣ ፍላጎቱ ኖሮን፣ ፓሽኑ ኖሮን ሰዎችን እንዴት ማስተማርና መርዳት መለወጥ እንችላለን ከሆነ ማድረግ እንችላለን። በጣም ቀላል ነው። ለምሳሌ 1-4-5 ጓደኛሞች ቢኖሩ በአሁኑ ሰዓት እኮ በስልክ ኦስካር የተሸለመ ፊልም አለ። ላይ ኦስካር ሽልማት የወሰደ በአይፎን የተቀረጸ ፊልም አለ። ዋናው በምን ተቀረጸ አይደለም። ዋናው መልክቱ ነው። ምን አይነት ይዘት ይዟል? ምን አይነት መልክት አለው? ምንድነው የሚያስተላልፈው? ነው ዋናው ትልቁ ቁም ነገር ጭብጡ ማለት ነው። ስለዚህ ማንም ሰው መስራት ይችላል። ድሮ በጣም ከባድ ነበር ፊልም መስራት። እውነት ለመናገር በጣም ከባድ ነበር። ካሜራ ያስፈልጋል። በጣም ብዙ ትልልቅ መሳሪያዎች ያስፈልጋል። ስቱዲዮ ያስፈልጋል። አሁን ግን በስልክ መቅረጽ ይችላል። ሚዲያዎቹ ክፍት ናቸው። ለጥሩ ነገር መጠቀም ከቻለን ራሳችን ለመጥቀም፣ ሰውን ለመለወጥ፣ ሰውን የሚጠቅም ነገር ለመስራት ሚዲያዎቹ እያንዳንዱ ክፍት ናቸው። ምን ያክል ቁም ነገር እንሰራበታለን ነው ጥያቄ። አሁን እኔ ለምሳሌ ልሰድልህ ዘ ባርቴንደር ይባላል ፓይለቱ። ማንም ሰው ገብቶ ማየት ይችላል። ዩቲዩብ ላይ አለ ዘ ባርቴንደር። ዘ ባርቴንደር በዶሜስቲክ አቢዩዝ ነው የሚያጠነጥነው። ሲል ይሄ ጉዳት አሁንም አሜሪካ ውስጥ ተከትሎን ይመጣ በኢትዮጵያዊ ብቻ አይደለም ይሄ ነገር ያለው በየተለያየ ማህበረሰብ ውስጥ ያለ ችግር ነው ዶሜስቲክ አቢዩዝ አልኮሊዝም በሁሉም ያለ ነው ኢትዮጵያዊ ብቻ አይደለም ማንኛውም ሰው የተባለ በሙሉ በየሁሉም ሀገር ማንኛውም ህብረተሰብ ማንኛውም ህዝብ የሚሰራው ጥፋት ነው ዶሜስቲክ አቢዩዝ ሚስቶቻቸውን፣ እጮኛቸውን፣ ልጆቻቸውን፣ ባሎቻቸውን አብዲዝም ያደርጓሉ። በሱ ላይ የሚያጠነጥን ነው ፓይለት ነው ገና ተከታታይ ድራማ ይቀረዋል። እንደዚህ አይነት ነገሮች እየሰራን ቲቪ ስቴሽኖች እንኳን ባይቀበሉን በዩቲዩብ ማስተላለፍ ይቻላል። ዩቲዩብ ደግሞ ጥሩ ስራ እየሰራ ሲሄድ መከፈል ይችላሉ። ግን ታርጌታችን ገንዘብ ከሆነ ጥሩ ስራ መስራት አንችልም። አቃለው ሁላችንም ገንዘብ ያስፈልገናል። ያለ ገንዘብ ምንም መስራት አንችልም። ግን ፊልም ለኔ የፊልም ኢንዱስትሪ ትልቁ ነገር ፊልም ውስጥ ማለት ፓሽንህ ነው። እኔም አለኝ ሌላ ስራ የምሰራበት የቤት ክራይን ከፍዬ የማድርበት ሌላ ስራ አለኝ። በፊልም አይደለም ስተዳደረው። ግን እኔ ፊልም በነጻ ስሬ ብትለኝ እሰራለሁ። ከፓሽኑ ነው ዋናው የሚያስፈልገው። በፓሽን የምንሰራው ከሆነ ውጤታማም ሰክሰስፉልም ትልቅ ነገርም ለሆሊውድም ለኦስካርም እጩ የሚሆን ስራ ማድረስ እንችላለን። ግን ለገንዘብ ታርጌት አድርገን የምንሰራ ከሆነ ጥሩ ስራ መስራት አንችልም። እንደዚህ በቡድን ተሰባስበን እንትን ብለን አንተ የሆነ ነገር ዳይሬክተር ፈልጋለሁ ፕሮዲውሰር ፈልጋለሁ እንዲፈልጋለሁ ተባብለህ አንድ ላይ ሆነክ ጥሩ ስራ ኳሊቲ ያለው ስራ ሰርተን ለህዝብ እናቀርብና ሰው እናስተምርበት ብለው ጎላቸው እሱ ከሆነ በእርግጠኝነት በሁሉም ነገር ሰክሰስፉል መሆን ይችላል።
በደራሲነት፣ ተዋናይነት፣ የተዋናይ መረጣ ባለሙያነትና በመሳሰሉት ዘርፎች የራስሽን አሻራ እየተውሽ ነው። የመጪ ዘመን ህልምሽስ ምንድን ነው?
የመጪው ህልሜ በዚሁ እየቀጠሉ መስራት ነው። ምንም ስራ ሰርቻለሁ ብዬ አላስብም። አሁንም ቢሆን ገና ጀማሪ ነኝ። እውነት ለመናገር ግን የወደፊት ህልሜ እንደ እግዚአብሔር ፈቃድ አሁን የጀመርነው የፊልም አሶሴሽን አለ። እሱንን በትልቅ ሰርቶ በአለም ደረጃ እሱንን ወደ ትልቅ ስቱዲዮ ወደ ትልቅ የፊልም ፌስቲቫል እንትን አድርጎ በትልቅ ትልልቅ ተነግሮ የማይታወቅበት ለኢትዮጵያ ያስፈልጋል ብዬ የማስበውን እንደ ባለሙያነት አሻራ ጥሎ ማለት ሰዎችን ያስተምራል ብዬ የማስበውን ስራ መስራት የስራ አብሮ የመስራትን ስራ አዳብሮ በሀገራችን ትልቅ በፊልም ኢንዱስትሪ እንድትታወቅ የሀገራችን ጥሩ ገጸ ባህሪዋን ለዓለም አውጥቶ ማሳየ ብዙ ነገር ይጠበቅብኛል እንደ አንድ ባለሙያ ማለት ነው። እንደ ግለሰብም ቢሆን ብዙ ነገር ሰዎችን ማስተማር ፈልጋለሁ። ትላንት የመጣንበትን ህይወት ዞር ብለን አንገት የተሰራው ለማያኑና ዞር ብለን ማንነታችን ምንድነው መዛው ፈልጋለሁ። ምክንያቱም እርስ በርሳችን ተደጋግፈን ካደግን ዛሬም ነገም ወደፊትም አገራችን መቀየር ሁላችንም ኃላፊነት ነው ያለብን። ታሪካችን የማሳደግ ሁላችንም ኃላፊነት አለብን። ትልቅ ስራ ሰርቶ አሻራ ጥሎ ማለት ሁላችንም አለብን። እንደዚህ ጋር መጡ ተመልሰው ሄዱ ሳይሆን ምንድነው እኔ እየሰራሁት ምንድነው እኔ እንሰራው ምንድነው እኔ ማበረከተው ሁላችንም ያቅማችን ነው። ባቅማችን የቻልነው ነገር ጥሩ ስራ ሰርቶ ጥሩ ነገር ማበረከት ፈልጋለሁ።
መጻፍሽ ቢዮንድ ሰንራይዝ የሚጀምረው ሳራ የግሏን የቤት ውስጥ ትርኢት ለቤተሰቦቿ በመታሳይበት ትዕይንት ነው። መጻፍሽ ወደ ፊልም ይቀየር ቢባል ግን በየትኛው የመጻፍሽ ትዕይንት እንዲጀምር ትፈልጊያለሽ?
እውነት ለመናገር መጽሐፊም ወደ ፊልም ባይዘወይ ዶክመንታሪ ፊልም ለመስራት መንገድ ላይ ነኝ፣ ጉዞ ላይ ነኝ። ከባለሙያዎች ጋር አብረን ያ ከእነሱ ጋር መስራት ጀምረናል። የመጀመሪያው ዶክመንታሪ ፊልም ነው። ከዛ ፊልሙንም ለመስራት ያው እስክሪቢቹ ስራ ላይ ነው ለመስራት ማለት ነው። እውነት እንደ መጽሐፉ እንዳለ መጀመሪያው የሚጀምረውም ከኢትዮጵያ ቢሆን ምርጫዬ። እሱ እንግዲህ ከባለሙያ ጋር ተማክሬ የሚወስነው ውሳኔ ነው። አሁን መናገር የምችለው ነገር አይደለም። ግን ውስጥ ፍላጎቴ ከኢትዮጵያ ነው የሚጀምረው። ፊልሙ ሲጀምር እንደዛ ነው እንዲጀምር የምፈልገው። ምክንያቱም ይህንን ማድረግ የምፈልገው ብዙ ጊዜ ኢትዮጵያ ውስጥ ሳልናገር ማለፍ የማልፈልገው አንድ ነጥብ፣ ልጆቻችን እንዲሆኑ የምንፈልገው እኛ እንዲሆኑ የምንፈልገው እንጂ እነሱ መሆን የሚፈልጉትን እንዲሆኑ አይደለም። ለምሳሌ አንድ ልጅ አንድ አባት ይመጣና የከሌ ልጅ ዶክተር ሆነ፣ የከሌ ልጅ ኢንጂነር ሆነ፣ የከሌ ልጅ እንደዚህ ሆነ ሲባል ኦኬ ደስ ብሎ ሲያወራ ስንሰማ አባቴ ኢንጂነር በሆንለት ነው የሚወደው፣ ወይም ደግሞ አባቴ ዶክተር በሆንለት ነው የሚወደው፣ ወይም አባቴ እንዲሆንለት ነው የምወደው ብለን ያንን ፍላጎት ይዘን ሄድና የራሳችን ህልም እንረሳዋለን፣ የራሳችን ህልም እንገለዋለን። በህፃናታቸው ልጆቻችን መሆን የሚፈልጉትን ነገር ብናቀላቸውና ብናግዛቸው ከጎናቸው ብንሆን ልጆቻችንን አበርትተን መሆን የሚፈልጉትን ሰው እንዲሆኑ እናደርጋቸዋለን። አርቲስት እንዲሆኑ ለማልፈልግ አይደለም፣ ማንኛውንም መሆን የሚፈልጉትን ነርስም ይሁኑ ፖሊስም መሆን ይፈልጉ ወታደርም መሆን ይፈልጉ ዶክተርም መሆን ይፈልጉ ግን ከልጅነታቸው የተቀረጸውን በልጅነታቸው እንደዚህ መሆን ይፈልጋሉ የሚሉት ነገር አንዳንዴ እንደቁም ነገር ቆመን ብናየው ልጆች ናቸው አይ ደሞ የልጅ ብለን ካምነን ቆመን ብናየው ትልቅ አስተዋጽኦ ይኖራል ብዬ አስባለሁ።
ኤልሳቤት አደመ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። የቪኦኤ ጋቢና መዝናኛ እንግዳ ስለሆንሽ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ።
አመሰግናለሁ። እኔም ከልብ አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁ።
አድማጮቻችን አብረን ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብታሙ ስዩም የቸርምሽ እንዲሆንላችሁ እመኛለሁ። የሳምንት ሰው ይበለን።